የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሰኞ ግንቦት 24 2012 ዓ.ም ምረት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመርን። አድማጮች በኮሮና ቫይረስ ስርጭት ምክንያት የምትከታተሉትን ፕሮግራም የምናቀርብላችሁ በየመኖሪያ ቤታችን ሆነን ነው።
ካሁን እንግዲህ 22000 ህጻናት ከዚህ ቀጥታ ከግመል በተመጻፍት ተጠቃሚ ሆነዋል ብለን ነው የምናስበው።
ቀደም ሲል የሰማናት የህጻናት አድን ድርጅት ቃል አቀባይ የሆነችውን ህይወትም ምሻውን ነው። ድርጅቱ በኮቪድ-19 ምክንያት በቤታቸው ለተገደቡ ህጻናት ተስፋ የሚሆን የግመል በተመጻፍትን ይዞ ብቅ ብሏል። ስለ ጉዳዩ በምሽቱ እንነግራችኋለን።
እዙ ከምን ነገራቸው ይልቅ የሚያዩት ነው የሚያስተምራቸው። አባትና ታደርገውን ነገር በማየት ነው ኢሚቴት እያደረጉ እየተለማመዱት የሚኖሩት ማለት ነው። ወደፊት ትልቅ አደልት ሲሆኑ የሚኖሩት ነው።
አሁን ደግሞ የሰማናት የስነ ልቦና ባለሙያዋን ትዕግስት ዋልታ ንጉስን ነው። የቤት ውስጥ ጥቃትና ግጭት ስለሚፈጥረው ዘላለማዊ የስነ ልቦና ተጽዕኖ በምሽቱ ታብራራለች። ተጨማሪ ትኩስ ርዕሰ ጉዳዮችም ይሰማሉ። ፕሮግራሙን በመምራት እኔ ስመኝሽ የቆየ፣ በማቀናበር ደግሞ ኤልያስ አስማረ አብረናችሁን ቆያለን። በቅድሚያ ከዓለም ዙሪያ አሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች።
አመሰግናለሁ ስመኝሽ። የከፍተኛ ትምህርትና ስልጠና ተማሪዎችና መምህራን ያለ ክፍያ በዲጂታል ላይብረሪ እንዲጠቀሙ ተወሰነ። የኮቪድ-19 ወደ ኢትዮጵያ መግባት ተከትሎ ዩኒቨርሲቲዎችና የቴክኒክና ሙያ ትምህርት መቋረጡን ተከትሎ በኦንላይን ትምህርትን ለማስቀጠል ሲደረግ በነበረው ጥረት መሰረት ከዛሬ ጀምሮ ከኢትዮ ቴሌኮም ጋር በተደረሰ ስምምነት መሰረት የሚኒስቴር መስሪያ ቤቱ ያዘጋጀውን የዲጂታል ላይብረሪ ተማሪዎችና መምህራን ገብተው ከክፍያ ነጻ በሆነ መልኩ በኦንላይን ትምህርት እንዲቀጥሉ መፈቀዱ ታውቋል። የሳይንስና ከፍተኛ ትምህርት ሚኒስቴር በተመጻፍቱ ከ80000 በላይ ማጣቀሻ መጻሕፍት፣ የመጀመሪያ ዓመት የዩኒቨርሲቲ ተማሪዎች ሞጁሎች፣ በምስል የተደገፉ አጋዥ ማብራሪያዎች እንዲሁም የሁሉም የትምህርት አይነት ኮርስ ማቴሪያሎች መያዙንም ጨምሮ በፌስቡክ ገጹ ላይ አስታውቋል። ባለፉት 24 ሰዓታት ውስጥ በተደረጉ 2926 የላብራቶሪ ምርመራዎች 85 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ የተገኘባቸው ሰዎች ከአንድ ወር አራስ ሕፃን እስከ 65 ዓመት የዕድሜ ክልል ውስጥ ያሉ 51 ወንዶችና 34 ሴቶች ናቸው። 72 ሰዎች ከአዲስ አበባ፣ 4 ሰዎች ከትግራይ፣ 5 ሰዎች ከኦሮሚያ፣ 1 ከአማራ ክልል እንዲሁም 3 ሰዎች ከሶማሌ ክልል ናቸው። እነዚህ ውስጥ 48ቱ ምንም አይነት ንክኪም ሆነ የጉዞ ታሪክ የሌላቸው፣ 19 ሰዎች የውጭ ሀገር የጉዞ ታሪክ ያላቸው እንዲሁም 19 ሰዎች የታወቀ ንክኪ የነበራቸው ናቸው ሲል የጤና ሚኒስቴር በፌስቡክ ገጹ ላይ አስታውቃል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 1157 ደርሷል። የኮሮና ቫይረስ በምርመራ ተገኝቶበት በኤካ ኮተቤ ሕክምና ሲደረግለት የነበረ እና ከዚህ ቀደም ተጓዳኝ ሕመም ያለበት የ30 ዓመት ኢትዮጵያዊ በትላንትናው ዕለት ህይወቱ ሊያልፍ ችሏል። በአጠቃላይ በኢትዮጵያ በኮሮና ቫይረስ ሳቢያ ህይወታቸው ያለፉ ሰዎች ቁጥር 12 ደርሷል። በሌላ መልኩ በትላንትናው ዕለት 8 ሰዎች፣ 3 ከኦሮሚያና 5 ከአዲስ አበባ ከበሽታ ያገገሙ ሲሆን በአጠቃላይ እስካሁን ድረስም በሀገሪቱ 217 ሰዎች ከበሽታው አገግመዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሚኒሶታ ተጠርቶ የነበረውና ወደ ህውከት የተቀየረውን ሰላማዊ ሰልፈኞችን በመቆጣጠሩ ረገድ ላሳዩት ተግባር ብሔራዊ ዘብን አመስግነዋል። ፕሬዚዳንቱ በትዊተር ገጻቸው ለተፈጠሩት ግጭቶች በሙሉ በአንቲፋ የሚመሩ ስርዓት አልበኞችን ጥፋተኞች ናቸው ብለዋል። ፕሬዚዳንቱ አክለውም አሜሪካ ከዚህ በኋላ አንቲፋ ወይም ጸረ ፋሽስት ድርጅትን እንደ አሸባሪ ድርጅት እንደምትቆጥሩ አስታውቀዋል። አንቲፋ ድርጅታዊ መዋቅር የሌለው የሰዎች ስብስብ ሲሆን አባሎቹ በአብዛኛው ለቀኝ ዘመሙ እንቅስቃሴዎች ባላቸው ጠንካራ ተቃውሞዎችም ይታወቃሉ። እስከ ትላንትናው ምሽት ድረስ ቢያንስ በ25 የአሜሪካ ግዛቶች የሰዓት እላፊ ገደብም ተጥሏል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁ እናመሰግናለን። አሁን ቀዳሚውን የዕለቱን አብይ ርዕስ እናስደምጣችሁ። በኮቪድ-19 ወረርሽኝ ምክንያት በሚሊዮኖች የሚቆጠሩ ኢትዮጵያውያን ህጻናት ከትምህርት ርቀው በየቤታቸው ይገኛሉ። በዚህ ወቅት ህጻናት መሰረታዊ የንባብ ችሎታቸውን እንዲያዳብሩ ያለመው የህጻናት አድን ድርጅት የግመል ቤተመጻሕፍትን በአማራጭነት ይዞ ብቅ ብሏል። ቀደም ባለው ጊዜም በአንዳንድ ሁኔታዎች ውስጥ ለስራ ውሎ የነበረው ይህ መርሃ ግብር በተለይ ከአርብቶ አደር ማህበረሰብ ውስጥ ለሚኖሩ በሺዎች የሚቆጠሩ ህጻናት መልካም ዕውቀት መቅሰሚያ አማራጭ እንደሚሆን ተስፋ ተጥሎበታል። ባልደረባችን ሀብታሙ ስዩም በእነዚህና ተያያዥ ሐሳቦች ዙሪያ ከህጻናት አድን ድርጅት ቃል አቀባይ ህይወት ምሻው ጋር ቆይታ አድርጓል። ቀጥሎ ይቀርባል።
ስሜ ህይወት ምሻው ይባላል። በኢትዮጵያ የህጻናት አድን ድርጅት የኮሙኒኬሽን ኃላፊና የድርጅቱ ቃል አቀባይ ነኝ።
ህይወት፣ እጅግ በጣም አመሰግናለሁ። በኮቪድ-19 ምክንያት ተማሪና ትምህርት ቤቶች ተለያይተው ሰንብተዋል። የእናንተ ተቋም ደግሞ በተወሰነ መልኩ ማስታገሻ የሚሆኑ መፍትሄዎችን እየወሰደ ይገኛል። በተለይ አርብቶ አደር ለሚባለው ማህበረሰብ ይዞት የመጣው አንድ አሰራር አለ። የግመል ቤተ መጻሕፍት እንደሚባልም ሰምተናል። የግመል ቤተ መጻሕፍት መቼ ተጀመረ? በምን መልኩስ ነው አገልግሎት የሚሰጠው?
የግመል ቤተ መጻሕፍት እንግዲህ ከተጀመረ ከአስር ዓመት በላይ ሆኖታል። እንደሚታወቀው ቅድምም እንደጠቀስከው አርብቶ አደር አካባቢዎች ላይ ከትምህርት ቤትም ቢኖር ከመጽሐፍት ጋር በብዛት የመገናኘት እድል የሌላቸው ህጻናት አሉና ከትምህርት ውጪ በተለይ ይሄ ትምህርት ነክ ከሆነው መጽሐፍት ውጪ የንባብ ክህሎታቸውን እንዲያዳብሩና አድማሳቸውን እንዲያሰፉ የሚረዱ መጽሐፍትን በግመል አማካኝነት እያዘዋወርን ስናቀርብ 10 ዓመት ሆኖናል። እንግዲህ አንድ ግመል ወደ 200 መጽሐፍ ይይዝልናል። ግመል እንግዲህ በዛ ማህበረሰብ ውስጥ ከፍተኛ ክብርና ጥቅም ያለው እንስሳ መሆኑ ይታወቃል። አሁን ደግሞ መጽሐፍትን ከግመል ጋር አገናኝተን ህጻናቱ ያንን መጽሐፍ እንዲያገኙ እያደረግን ነው እና 200 መጽሐፍ የሚይዙ ግመሎች እያንዳንዳቸው በየስፍራው ይሄዳሉ። አሁን ስለ ሶማሌ ክልል እያወራን ነው። ለምሳሌ በመረጥናቸው አካባቢዎች ይሄዱና ህጻናቱ በፊት ያው እንግዲህ ከኮሮና በፊት ሰብሰብ ብለው እዛው የሚያነቡበትም ጊዜ ነበረ። አሁን ግን ይዋሱና በሳምንት ያ ቤተ መጽሐፍ ተመልሶ እስኪመጣ መጽሐፉን አጠናቀው እንደገና ይመልሳሉ ማለት ነው። ስለዚህ በሳምንት አንድ ጊዜ ይሄዳል አንድ ቦታ ማለት ነው ግመሉ።
ይሄ መርሃ ግብር በስንት መንደሮች የሚከናወን ነው? ምን ያክል ህጻናትስ ተጠቃሚ ናቸው?
እንግዲህ እስካሁን ድረስ በቆጠርነው መሰረት በሶማሌ ክልል ብቻ ብናይ፣ በነገራችን ላይ ሰፋ አድርገን አንድ ጊዜ አህዮችንም እየተጠቀምን በተለያዩ የኢትዮጵያ ክፍል ውስጥ ይህንን ስናደርግ ቆይተናል። ስለዚህ የግመሉ ቤተ መጽሐፍ ለሶማሌ ክልል ብቻ የተሰራ ነገር አይደለም። እንደ አካባቢው ሁኔታ ህጻናትን እንዴት ማግኘት እንችላለን በሚል ስንደርስ ቆይተናል እና እስካሁን እንግዲህ 22,000 ህጻናት ከዚህ ቀጥታ ከግመል ቤተ መጽሐፍት ተጠቃሚ ሆነዋል ብለን ነው የምናስበው። 33 መንደሮችን ደርሰናል ሶማሌ ክልል ውስጥ።
እንደዚህ ያለ መርሃ ግብር ውጤታማነቱ የሚለካው በተማሪዎች ወይም በህጻናቱ ምላሽ ነው። እስካሁን ድረስ ከህጻናቱ ጋር ባላችሁ ቆይታ እንዴት ነው ምላሻቸው?
እንግዲህ እኛ የምንሰራበት ቦታ ከከተማ በጣም የራቀ እና ለሌሎች ቤተ መጽሐፍትንም ሆነ መጽሐፍትን ለማግኘት አማራጮች የሌሉበት ስፍራ እንደመሆኑ ህጻናት የማንበብ ፍቅሩን በማሳደር መጀመሪያ በጣም ትልቅ ተጽዕኖ አምጥቷል ብለን እናስባለን። ይሄ ተንቀሳቃሽ ቤተ መጽሐፍ በግመልም ሆነ በአህያም ሆነ አንዳንድ ጊዜ ደግሞ የማህበረሰብ ቤቶቹን ላይ እየተጠቀምንም የምናስነብብበት ጊዜ አለ። ለምሳሌ ጎጆ ቤታቸውን እየሰጡን እንደ ቤተ መጽሐፍ አድርገን የምንጠቀምበትም ጊዜ አለ፣ እንደ አገሩ ሁኔታ እንደመረጥ ነው ቦታ እና ህጻናቱ እጅግ በጣም ነው የሚወዱት። የማንበብ ፍቅር በጣም እንዳሳደረባቸው ይነግሩናል። የንባብ ክህሎታቸው ከጊዜ ወደ ጊዜ ከሳምንት ወደ ሳምንት በጣም እየጎለበተና የሚያኮራ ደረጃ ላይ ሲደርስ አይተናል። ለምሳሌ ምናልባት ስለ ማህዲያ ባወራ፣ ማህዲያን በቅርብ ያገኘናት ልጅ ናት። እዚሁ ሶማሌ ክልል ውስጥ እንግዲህ ምን ስትል ነበረ፣ እንዲሁ ለምን ምን እያሰቡ ነው ልጆች በተለይ ከዚህ ከኮሮና ቫይረስ ጋር በተገናኘ ይሄ መጽሐፍ የማግኘት እድላቸው መኖሩ በምን ያህል ደረጃ ያስደስታችኋል ብለን ስንጠይቃት፣ እንግዲህ ትምህርት ቤት ሲዘጋ በጣም አዝኜ ነበረ። አሁን ግን ይሄ ቤተ መጽሐፍ ሰፈራችን ድረስ እየመጣ ግመሎቹ ከጫኑት መጽሐፍ ላይ ያሻኝን እየወሰድኩኝ ስለማነብ በጣም ደስተኛ ነኝ ብላናለች። እና የብዙዎቹ በብዙ ሺህ የሚቆጠሩ ህጻናት ስሜትም ተመሳሳይ ነው። ቤተሰቦቻቸውም እጅግ ደስተኛ እንደሆኑ ነው የምናውቀው።
እንግዲህ ህይወት፣ ይሄኛው መርሃ ግብር ቀደም ብለሽም ጠቀስ እንዳደረግሽው በአርብቶ አደሩ ማህበረሰብ ውስጥ የሚኖሩ ህጻናትን በተለየ ሁኔታ ለንባብ ለትምህርት እንዲበቁ ለማድረግ የተደረገ ጥረት ነው። ሚሊዮኖች የሚቆጠሩ ኢትዮጵያውያን ህጻናት ያው በዚህ በኮቪድ-19 ምክንያት ከትምህርት ቤቶች ርቀዋል። ለነሱ የሚደረስባቸው ሌሎች ተጨማሪ መርሃ ግብሮችን ለመጀመርስ አላሰባችሁም ወይ? በከተማውም ለሚኖሩ ከተማ ቀመስ በሆኑ ስፍራዎችም ለሚኖሩ ህፃናትና ተማሪዎች የታሰቡ ሌሎች ነገሮችስ አሉ ወይ?
በጣም ጥሩ ይሄንን ስለጠየከኝ በጣም ደስ ብሎኛል። በነገራችን ላይ የህፃናት አድርጅት በትምህርትም ላይ ሆነ በሌሎች ያገልግሎት ዘርፎች የሚያደርገውን መደበኛ ስራውን አላቋረጠም። ኮሮና መጥቷል ተብሎ የቆመ አንዳችም ስራ የለም። ስለዚህ ከትምህርት ቤቶች መዘጋት ውጪ በሌላ መንገድ አሁንም በጠቀስነው መንገድም ሆነ በሌሎች መንገዶች ህፃናትን ማስተማራችንን፣ ህፃናትን ማከማችንን፣ ህፃናትን መጠበቃችንን አላቆምንም። ትልቁ ወሳኝ ነገር እሱ ይመስለኛል። ከዛ በተጨማሪ ግን እንደዚህ ከኮሮና ቫይረስ ጋር በተገናኘ ትምህርት ቤት መዘጋታቸውን በማስመልከት መንግስትም የርቀት ትምህርትን እየተገበረ እንደሆነ ይታወቃል። በቴሌቪዥን፣ በሬዲዮ፣ በተለያዩ መንገዶች ህጻናት በቤታቸው ሆኖ እንዲማሩ እየተሰራ እንደሆነ ይታወቃል እና ይህንኑ ለማገዝ በቅርቡ ከዩኒሴፍ ጋር 9 ጣቢያዎችን ከ9 ጣቢያዎች በሳተላይት ከሚያስተላልፉ ጣቢያዎች ጋር ስምምነት ፈጽመናል። ከነገ ወዲያ እንደውም ይሄ ፕሮግራም ይመረቃል። ምናልባት በተለየ ሁኔታ ማውራት እንችላለን። እና በዚህ መሰረት በተለይም ይሄ በመደበኛው የቴሌቪዥን እና የሬዲዮ ስርጭት ትምህርትን በቀላሉ ማግኘት ያልቻሉ ህጻናት፣ ኢትዮጵያውያን ህጻናት እንዲማሩ የሚያስችል መንግስትን የሚያግዝ ፋይዳ ያለው መርሃ ግብር ነው ብለን ነው የምናምነው። እሱ ከነገ ወዲያ ከትምህርት ሚኒስቴር እና ከአጋራችን ከዩኒሴፍ ጋር የሚመረቅ ይሆናል።
እጅግ በጣም አመሰግናለሁ። ህይወት ምሻው የህጻናት አድን ድርጅት የኮሚኒኬሽን ዳይሬክተር።
እኔም በጣም አመሰግናለሁ።
ቀጣዩ ርዕሳችን የሴቶችን ጥቃት ይመለከታል። የሴቶች ጥቃትን ለማስቆም በየጊዜው በመገናኛ ብዙሃን ከመነጋገርና ህጋዊ ቅጣቶችን ከመበየን ባለፈ ቤተሰብ ላይና ያለፈ ታሪክን ማስተካከል ላይ መስራት አለብን የምትለን ቀጣዩ እንግዳችን ትዕግስት ዋልተ ንጉስ ናት። ትዕግስት የስነ ልቦና ሐኪምና ቤተሰብን በማማከር ዙሪያ በሚያተኩረው የእርቅ ማዕድ የሬዲዮ ፕሮግራም አጋር መስራች ናት። ከኤደን ገረመው ጋር ቆይታ አድርጋለች።
ትዕግስት ዋልተ ንጉስ በቱራማ ቴራፒ እንደ እሷ ትርጓሜ በአእምሮ ጠባሳ ዙሪያ የምትሰራ የስነ ልቦና ባለሙያና የእርቅ ማዕድ የሬዲዮ ፕሮግራም አጋር መስራች ናት። በሙያዋ ብዙ አይነት ግለሰቦችን የማገዝ እድሉ ያጋጠማት ሲሆን በአብዛኛው የስነ ልቦና ችግሮች ከባለፈው የህይወት ልምድና ተሞክሮ በተለይም ደግሞ በአስተዳደግ ምክንያት የሚከሰቱ የአእምሮ ጠባሶች ማመርቀዝ ምክንያት የተፈጠሩ በመሆናቸው ለማናቸውም አይነት ጥቃቶች መፍትሄው የታመመን ቤተሰብ ማከም እንደሆነ ትገልጻለች።
በጣም በልምዴ አሁን ያየሁት ምንድን ነው፣ ያልተሰራ የኋላ ታሪክ አለ። በተለይ 90% ችግሮች ብዬ የማስበውን የታዩቸው ከሄዶች ሰዎች ካገኘዋቸው ሰዎች የኋላ ታሪክ ነው። ያ ማለት የልጅነት ታሪክ ያልተሰራ የልጅነት ታሪክ አለን። እንዳንኛውም እንደ ሀገር በጣም የሚያደነግጠሽ ማለት እኛ ያለን የአስተዳደግ ልጆቻችንን የምናሳድግበት ዘይቤ በተወሰነ መልኩ ፍተሻ አለበት። ሁሉ ጊዜ ድረስ የቤተሰብ ይሄ የተዋቀረበት አወቃቀሩ ከየት አለበት ብዬ አስባለሁ። እንዲሁም እንዲህ የገልጸዋል ብዙ እስራኤል እየታመመ ቤተሰብም ይታመማል። በነገራችን በአካላችን እንደሚታመመው ሁሉ ቤተሰቡም ራሱ ይታመማል። እና እንግዲህ ዲስፋንክሽናል ፋሚሊ እየመጣ የልጅነት አስተዳደግ ሁኔታዎች እና ምንድን ነው ለእኔ የልጅነታችን ጊዜ ላይ ያመጣው ጠባሳ ዛሬ ላይ በጣም ትልቅ ቦታ አለው ብዬ አስባለሁ። ምናልባትም አሁን ብዙ ጊዜ ይባላል እኛ ሀገር የወንዶች የበላይነት አለ፣ ወንዶች በጣም ሴቶችን ያጠቃሉ ይባላል። እና አብዛኛውን ጊዜ ያው ህጉ ጫን ብሎ ይህን ዓመት አስራለሁ ይህን ዓመት ያክል እቀጣለሁ፣ ሴቶች እኩል ናቸው ከወንዶች ያክል ብሎ በጣም ሚዲያው በጣም ይጮሃል። ግን እኔ አንዳንዴ ለእኔም በራሴ የሚታየው አንዳንዴ እኮ የምንጮህበት መንገድ ራሱ ትክክል አይደለም። ምክንያቱም ያልተሰራ ፓርት አለ፣ ያልተሰራ ነገር አለ። ቤተሰብ ከታመመ ቤተሰብ ውስጥ የሚወጣ ወንድ እኮ የታመመ ወንድ ነው የሚሆነው።
ልጆች የሚማሩት ከሚነገራቸው ይልቅ በማየት መሆኑን የምትጠቅሰው የስነ ልቦና ባለሙያዋ ትዕግስት ዋልተ ንጉስ በዚህ ሳቢያ ልጆች ጥቃትን ከወላጆቻቸው እየተማሩ ያድጋሉ ትላለች።
ያው ብዙ ጊዜ የሚታየው በምት በስድ ብቻ ሲቀጣ ስለምንመለከት ነው፣ ሲደበድባት ብቻ ነው የምናስተውለው። ግን በኢኮኖሚ ትቀጣለች። ይህ ማለት አቢዩዝ ያደርጋቸዋል፣ በማኩረፍ እንደገና በመከልከል ሊሆን ይችላል፣ ማህበራዊ ህይወቷን እንደገና በማንቋሸሽ ሳይኮሎጂካሊ ራሷን ወደ ታች አድርጋ ልታይ ማለት ነው። አሁን ይሄ ምን ይሆናል መሰለሽ? ይሄ ልጅ ሲመለከት አሁን ልጅ ብዙ ከምንነግራቸው ይልቅ የሚያዩት ነው የሚያስተምራቸው። በማየት ነው፣ በጣም በመመልከት ቤተሰባቸው የሚያደርግ አባትና የምታደርገውን ነገር በማየት ነው ኢሚዲየት እያደረጉ እየተለማመዱት የሚኖሩት ማለት ነው። ወደፊት ትልቅ አደልት ሲሆኑ የሚኖሩት ውስጥ ነው ብዬ ነው ማለት ነው። እና አንድ ቤተሰብ ውስጥ የሚያድግ ልጅ ደግሞ ከሚምረው ነገር አንደኛው ቁልፍ ነገር ትስስር ይማራል። አሁን እንግዲህ ቤት ውስጥ ምን አይነት ይገኛል በእናትና በአባት መካከል? ይሄ ልጅ አሁን ኢንቲሜሲ ማለት ምን ማለት ነው? ለዚህ መደባደብ ማለት ሌላ የታመመ በሽታ ማስበው ልጁን በጣም አሁን የሰው ልጅ ፐርፌክት አይደለም ምሉ አይደለም ግን ምሉ እንዲሆን የሚፈልግ ቤተሰብ እያንዳንዱ ነገር ልጆቹ ትክክል እንዲያደርጉ ደግሞ የሚቆጣጠር ቤተሰብ አለ። ልጁን መቼ ነው የሚወደው? ልጁ ትክክል ይሰራል። ልጁ ትክክል ካልሰራ ግን ቤተሰብ አይወደውም። እኛ ደግሞ ብዙ ጊዜ የምንለው ስነ ልቦና ባለሙያዎች ፍቅርን አትደራደርበት፣ ሌላ ነገር ልትደራደር ይችላል። በነገርሽ ላይ ግን በፍቅር በየትኛውም ሁኔታ ልጁ ቢወድቅ ቢነሳ ቤተሰብ ይወደዋል። ግን ቢወድቅም ቢነሳ የምትከለኪው ሽልማቱን ነው። ጥሩ ካመጣ ሸልሚዋለሽ፣ ጥሩ ካለመጣ ሸልሚ። መውደድ ግን አትደራደሪበትም። ፍቅር ምንም በየትኛውም ሁኔታ አታስገቢው። ግን ይሄ ልጅ ካደገ በኋላ ሪሌሽንሽፕ ውስጥ ግንኙነት ውስጥ ይገባል። ግንኙነት ውስጥ ሲገባ
ኢትዮጵያ ውስጥ 1/4 የሆነው ሕዝብ የአእምሮ ህመም ሕክምና የሚያስፈልገው ቢሆንም የአእምሮ ሕክምና አገልግሎት ግን የሚያስፈልገውን ያክል የተስፋፋ አለመሆኑን የምትጠቅሰው ትዕግስት እሷ በምትሰራበት ማዕከል ውስጥም ለምክር አገልግሎት የሚመጡ ግለሰቦችን እርስ በርስ ሀሳብ ለማጋራትና በአንዴ ብዙዎችንም ተደራሽ ለማድረግ መንገድ መዘየዳቸውን ነው የምትገልጸው።
እኛ ይሄ ነገር በጣም እየከበደን የሰውን ቁጥር እየጨመረን ስለመጣ ትራማ ኢንፎርምድ ግሩፕ ሳይኮ ኤዲኬሽን ጀመረ። ይሄ ማለት ምንድን ነው? ሰዎች በተለያየ ሹ ሊሆን ይችላል ቢሮ የሚመጡ የተለያየ ህመም፣ የተለያየ የኋላ ታሪክ ይኖራል ይችላል። አንድ ላይ በግሩፕ ክብ ይሰሩና መሬት ላይ ቁጭ ብለን በተለይ ደግሞ ስቶሪዎችን እንጠቀማለን፣ ተረቶችን፣ ታሪኮችን፣ ምሳሌዎችን እንጠቀማለን። ሁለተኛ ደግሞ ስዕሎችን፣ ፔንቲንጎችን ደግሞ እንጠቀማለን። በሀገራችን የተሳሉ ማለት ነው። ምንድን ነው የምናደርገው? ሰብሰባ አድርገን ምክንያቱም ዋን ቱ ዋን ከሆነ ያንዳንዱ ሰው ካየን በጣም ይከብደን ትደርሹ ስብስብ ብለን ሰዎች ለስድስት ሳምንት ትራማ ላይ እንዲሰሩ እናደርጋለን። የሚገርምሽ ነገር አንዳንድ ሰዎች ፕሮሰስ ያደርጋሉ። ሁለት ሰዎች ቴንኪ ብሎን ይሄዳሉ። አንዳንድ ሰዎች ደግሞ ይገባቸውን አሀ ለካ ይሄን ባህሪ እያሳያል ነው ትዳሬ ላይ ስራዬ ላይ ኑሬ ላይ ለካ ዋጋ አልሰጠውት ይሸዋል ማለት ነው። ስለዚህ ካውንስሊንግ ፈልጋለሁ ብለው ካውንስለር የሚያዩዋሉ። በጣም ሰዎች ሃይማኖት አባት የሚያዩ ስለዚህ ለእኔ ምንድን ነው አሁን እኔ ሰጀስት አድርጊ ብትይ ምንድን ነው እንደ ትምህርት ቤት የግሩፕ ሳይኮ ኤዱኬሽን ፕሮግራም ያስፈልገናል እያስባል።
የስነ ልቦና ባለሙያ ትዕግስት ዋልተ ንጉስ ህብረተሰብን ለማስተማር በእድር በቡና ጠጡ እንዲሁም በተለያዩ ማህበራዊ ስርዓቶች በመጠቀም ሰዎች የሚሰማቸውን ስሜትና ምክንያቱን እንዲገነዘቡ ማድረግ የሚቻል መሆኑን ጠቅሳ ለዘላቂ መፍትሄ ግን በትምህርት ቤቶች ዙሪያ ታዳጊዎች ላይ መስራት መፍትሄ መሆኑን በመገንዘብ እሷና ባልደረቦቿ እንቅስቃሴ መጀመራቸውንም ገልጻለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
በትግራይ ክልል አጽቢ ወረዳ ነዋሪ የሆነው ሀድሮም ኃይለ ስላሴ የበዛውን ጊዜውን እርሻ ላይ የሚያሳልፍ አርሶ አደር ነው። በተቀረው ጊዜ ደግሞ ሀድሮም ፖለቲከኛ ነው። የአረና ሉዓላዊነትና ዲሞክራሲ ፓርቲ አመራር ሆኖ ሰላማዊ የፖለቲካና ሲቪክ ተሳትፎ ያከናውናል። የኢትዮጵያው ዘጋቢያችን ሙልጌታ አጽብሃ ሀድሮምን ስለ ህይወት ተሞክሮ አነጋግሮታል። ወደዛው እንለፍ።
ሀድሮም ኃይለ ስላሴ በትግራይ ክልል አጽቢ ወረዳ ሩባ ፈለግ ተብሎ በሚታወቅ ቀበሌ ነዋሪ ነው። በመስኖ ልማት ህይወቱ እየመራ የሚገኝ ሀድሮም በማሳው አፕል፣ አልሞንድ፣ አብሪኮት፣ ፕሪና ፕለም በብዛት ያመርታል። እነዚህ ተክሎች በአብዛኛው ለደጋው አካባቢ የሚመቹ መሆናቸው ሀድሮም ይናገራል። ግብርና ወዶት እንደሚሰራ የሚናገረው ሀድሮም ውጤታማ ለመሆን ጠንክሮ እየሰራ እንደሚገኝም ገልጿል። ምርጥ አርሶ አደር መሆን ፍላጎት ካለህ፣ የተሻለ አርሶ አደር መሆን ከፈለግ ሁልጊዜ ጥረት ያስፈልጋል። የግብርና ምንነት መገንዘብ መረዳት አለብህ። ህይወትህ የተሻለ ለማድረግ ጎበዝ ሰራተኛ መሆን አለብህ። ስራ ህይወቴ ነው ብለህ ተረድተህ መስራት አለብህ ብያምናለሁ። በዚህም ደግሞ ከ1999 ዓመተ ምህረት ጀምሮ ሞዴል አርሶ አደር ተብዬ በመንግስት ሽልማት እየተሰጠኝ ነበር። የአረና አባል እስከሆን ድረስ ለሽልማት እየቀረብኩ ተሞክሮ እያገኘሁ ለሌሎችም ተሞክሮ አካፍል ነበር ነው ያለው ሐድሮም። በግብርና ስራው በክልሉ በተካሄዱ የሞዴል አርሶ አደሮች ሽልማት ካሁን በፊት እንደተሸለመ ተናግሯል ሐድሮም። በአገር አቀፍ ደረጃም በአዲስ አበባና አዳማ በተካሄዱ መድረኮች እንደተሸለመ ገልጿል። በእነዚህ መድረኮች እስከ 2002 ዓ ም ተሞክሮ እያገኘ እሱም ተሞክሮ እያካፈለ መምጣቱ አስታውሷል። በ2002 ዓ ም በትግራይ ክልል የሚንቀሳቀሰው የአረና ሉዓላዊነትና ዲሞክራሲ ፓርቲ አባል ሆኖ መንቀሳቀስ ሲጀምር ግን በስራ ሂደቱ ችግሮች እያጋጠሙት እንደመጡ ተናግሯል ሐድሮም ኃይለስላሴ። ወደ ፖለቲካው ዓለም የገባበት ምክንያት ሲናገር ሰው ሙሉ ስብዕና ሊኖረው ይገባል ብሎ እንደሚያምንና በዚህ ደግሞ በኢኮኖሚው ማህበራዊና ፖለቲካዊ ዘርፎች መሳተፍ አለበት ብሎ እንደሚያምን ገልጿል።
ሁሉ ምንም ከሆነ ነው ስብሉ ከራጋ ብጸሉ ዝክል አሁሉ መዳይ ክሳተፍ ክሰለ ነው በዘፋም ሁሉ እምነት አለን።
በእምነት የሰው ልጅ ሁሌ ሙሉ መሆን አለበት፣ በፈለገው ዘርፍ መሳተፍ አለበት። በዚህም ከፍተኛ እምነት አለኝ። አርሶ አደር ይሁን ነጋዴ፣ መምህር ይሁን ሐኪም፣ በሁሉም መስክ መሰማራት አለበት። ይህ ማለት የሙያ ጉዳይ ሳይሆን የስብዕና ጉዳይ ነው። በዚህ ደግሞ በኢኮኖሚ ማህበራዊና ፖለቲካው ዘርፎች መሳተፍ ያስፈልጋል። ስለዚህ በእነዚህ ዘርፎች መሳተፍ ሙሉ ስብዕና እንዲኖር ያደርጋል። በዚህ እምነቴም በፖለቲካ ማለትም በሰላማዊ ትግል መሳተፍ እንዳለብኝ አምኜ በ2002 ዓመተ ምህረት ሚያዝያ ወር ላይ ወደ አረና ለሉዓላዊነትና ዲሞክራሲ ፓርቲ ገባሁ። ድርሻዬን ላበረክት የቻልኩትንም ዋጋ ለመክፈል ነው የገባሁት ነው ያለው። በአሁኑ ጊዜ በትግራይ ክልል በሚገኝ የአረና ለሉዓላዊነትና ዲሞክራሲ ፓርቲ የማዕከላዊ ኮሚቴ አባል ነው ሐድሮም ኃይለስላሴ። በግብርና ስራው በተለይ ከ2005 እስከ 2009 ዓመተ ምህረት ለመስኖ ልማት የሚጠቀምበት የውሃ መስመር በአካባቢው አመራሮች ተዘግቶ ችግር ላይ እንደነበረ ገልጿል። የአካባቢ ህብረተሰብ ደግሞ የተከላቸው ቋሚ ተክሎች እንዳይደርቁ አጋዥ እንደነበሩ ያስታወሰው ሐድሮም ፖለቲከኛና አርሶ አደር መሆን ያለው ፈተና እንዲህ አወሳል።
ፈተናን ግን እስካሁን ፈተና ከትክል
ፈታኝ ነው። ፈተና ለመጋፈጥ ዝግጁ ከሆንክ ትወጣዋለህ። አርሶ አደር ወደ ፖለቲካ መግባት አልተለመደም። እንደ ነውርም የሚቆጠርበት ጊዜ አለ። ነውርም ብቻ ሳይሆን የጅልና ስራውንም ያጨረሰ ሰው ስራ ተብሎ የሚታመንበት ጊዜ አለ። እኔ የምኖርበት ማህበረሰብ ግን ወደ ፖለቲካ መግባት የተቀበለ ነው የሚኖረው። ነገር ግን በአስተዳዳሪዎች የሚደርሰው ተጽዕኖ ነበረ። የማግለል ሁኔታዎችም ይታዩ ነበር። አሁን እየተሻሻለ ነው ለማለት ነው እንጂ አሁንም ሙሉ በሙሉ ችግሩ አልተቀረፈም። በተለይ ደግሞ ከ2005 እስከ 2009 ዓ.ም አርሶ አደር ሆነ ሰላማዊ ትግል ማካሄድ በፖለቲካ መሳተፍ ከባድ ነበር። ከአስተዳዳሪዎች ችግር ይደርስ ነበር። ይህንንም እንደሚደርስ የምጠብቀውና የገመትኩት ነበር። በእኔም ሌሎች አርሶ አደሮችና ቤተሰቦቼም ተቸግሯል። ነገር ግን በትግል ህይወት የምጠብቀው ነበረ ነው ያለው ሐድሮም። በአሁኑ ጊዜ የሚያመርታቸው አፕል፣ አልሞንድ፣ አብሪኮት፣ ፕሪና ፕለም የተባሉ ፍራፍሬዎች ወደ ገበያ እያቀረባቸው እንደሆነ ገልጸው በተለይ በማህበራዊ ሚዲያ እንደሚያስተዋውቃቸውም ተናግሯል። በቀጣይ ውጤታማ ስራ እንደሚፈጽም ባለተስፋ መሆኑም ሐድሮም ኃይለስላሴ ተናግሯል። እኔ ከመሬት ጋር ፍቅር አለኝ። ተክሎች መንከባከብ፣ ባህላዊ መዳበሪያዎች ማዘጋጀት፣ የመሬት ለምነትን ለማሳደግ እሰራለሁ። በማሳይ ውያድራለሁ። ይህ ደግሞ ለመሬት ያለኝ ፍቅር የተነሳ ነው። በዚህ ደግሞ የደጋ ፍራፍሬዎች የሚባሉ እንደነ አፕልና ሌሎችም አመርታለሁ። በተለይ ከ2010 ዓ ም ወዲህ እነዚህ ፍራፍሬ እያመረትኩ ይገኛለሁ። ከዛ በፊት ለ6 ዓመታት የሚሆን መስኖ የማለማበት ውሃ በአካባቢው አመራሮች ተዘግቶ ነበር። አሁን ውሃውን መጠቀም ከተፈቀደልኝ በኋላ ደግሞ የተሻለ እንቅስቃሴ ጀምርለሁ ነው ያለው። ለአሜሪካ ድምፅ ሙልጌታ ጽባህም መቀለም።
ቀጣዩ መሰናዷችን ስፖርት ነው። ሀብታሙ ስዩም ከመላው ዓለም የተገኙ አበይት የስፖርት ዜናዎችን ያጋራናል። ቆይታችሁ ከኛ ጋር ይሁን።
አመሰግናለሁ ስመኝሽ። የዓለም ገናናዎቹ የአትሌቲክስ ባለድሎች ቀነኒሳ በቀለና ኤልዮድ ኪፕቹጌን ጨምሮ በርካቶች እንደሚሳተፉበት የተነገረ የበይነ መረብ ላይ ሩጫ ወይም ቨርቹዋል ረን በዚህ ሳምንት መጨረሻ ላይ እንደሚካሄድ ተነግሯል። ኤንኤን የተሰኘ የስፖርት ኮሚኒኬሽን ድርጅት ያዘጋጀው ይህ ሩጫ 10.5 ኪሎ ሜትሮችን ከቤት ውስጥ ሆኖ ማካለልን ይጠይቃል። ድርጅቱ በበይነ መረብ ገጹ ላይ እንዳስታወቀው ውድድሩ በመጪው ቅዳሜ ሌሊት ይጀምራል። ተወዳዳሪዎች እስከ ቀጣዩ ቀን ድረስ ሩጫውን ማጠናቀቅ ይችላሉ። ይፋ በተደረጉ ሩጫ መመዝገቢያ መተግበሪያዎች አማካኝነትም ውድድሩን ያጠናቀቁበት ጊዜ ተገናዝቦ ገቢ ይደረጋል። በዚህ ውድድር ላይ ከተጠቀሱት አትሌቶች በተጨማሪ ወደ 20 የሚጠጉ በተለያዩ ዓለም አቀፍ ስፖርቶች ላይ የተሳተፉ ኢትዮጵያውያንና ኬንያውያን አትሌቶች እንደሚሮጡ ይጠበቃል። የማልታ ሴቶች ሊግ በኮሮና ቫይረስ ምክንያት ቢቋረጥም ቢርኪካራ የተሰኘው ቡድን ግን የ2019-2020 የሊጉ ቻምፒዮን ተብሎ ተሰይሟል። ለቡድኑ የምትጫወተው ኢትዮጵያዊቷ ሎዛ አበራም በ12 ጨዋታዎች 30 ጎሎችን በማስቆጠሯ የኮከብ ጎል አስቆጣሪነት አክሊል ጭናለች። ሎዛ ወደ አውሮፓ ከማቅናቷ በፊት ለአዳማ ከነማ በመጫወት ቡድኑን ለፕሪምየር ሊግ ባለድልነት አብቅታለች። ዘገባው የጎል ዳት ካም ነው። በመላ ዓለም ላይ የሚገኙ የስፖርት ሰዎች በቅርቡ በአንድ ነጭ ፖሊስ ያልተገባ የተባለ አያያዝ ምክንያት ሞት የተዳረገው ጥቁር ጆርጅ ፍሎይድን እየዘከሩት ይገኛሉ። ፍትህ እንዲሰጥም እየጠየቁ ነው። የጀርመኑ ቦርሲያ ዳርትመንድ ተጫዋቾች ጄደን ሳንቾ እና አሽረፍ ሐኪሚ ድምፃቸውን ካሰሙ ስፖርተኞች ጋር ተቀላቅለዋል። ትናንት በነበረ ጨዋታ ላይ ፍትህ ለጆርጅ ፍሎይድ የሚል ቲሸርት በመልበስ ሚኒያፖሊስ ላይ ህይወቱ ላለፈው ግለሰብ ድምፃቸውን አሰምተዋል። ከክራውት ኦፍ ፔተርቦርን ጋር በነበረው በዚህ ጨዋታ ላይ 3 ጎሎችን ያስቆጠረው ሳንቾ እና ሐኪሚ የቡድናቸውን ማሊያ በማውለቅ መልእክቱ የተጻፈበትን ቲሸርት ለተመልካች አሳይተዋል። ቀደም ባለው ጊዜ 2 የቡንደስሊጋ ተጫዋቾችና አንጋፋና አዳዲስ የስፖርት ሰዎች ቁጭታቸውን በተመሳሳይ መንገድ ገልጸዋል። የባውሲያ ሞንቺንግላድባህ ተጫዋች ማርከስ ቱራም ቡድኑ ዩኒየን በርሊንን 4-1 በረታበት ጨዋታ ጎል ካስቆጠረ በኋላ ለፍሎይድ ክብር ተንበርክኳል። የሎስ አንጀለስ ሌከርስ የቅርጫት ኳስ ቡድን ቀዳሚ ተጫዋች ሊብሮን ጄምስ በትዊተር ገጹ ላይ አሜሪካ ስለምን አትወድንም ሲል ጠይቋል። ዘገባው የሮይተርስ ነው። የስፔን ቁንጮ የእግር ኳስ ፍልሚያ ላሊጋ ከ3 ወራት መቋረጥ በኋላ የፊታችን ሰኔ 11 እንደ አውሮፓውያን አቆጣጠር እንደሚጀምር ተነግሯል። የስፔን መንግስት የስፖርት ዘርፍ ውድድሩ ሲቪሊያና ሪያል ቤትስ ቡድኖች ጨዋታ እንደሚጀምር አስታውቋል። ይህ በእንዲህ እያለ የኮቪድ-19 ስርጭት እንዳይባባስ ደጋፊዎች በሌሉበት የስፖርት ማዘውተሪያ ቦታዎች የሚደረገውን ውድድር የሚከታተሉ ሰዎች የደጋፊዎችን የድጋፍ ድምፅ እንዲያዳምጡ የሚያስችል አሰራር ለመዘርጋት እቅድ መኖሩን የላሊጋ ፕሬዚዳንት ጂቬር ቴባስ ተናግረዋል። የኮቪድ-19 ወረርሽኝ አበይት የስፖርት ሁነቶችን ባሽመደመደ ማግስት ዳግም ከተጀመሩ ውድድሮች ላሊጋ 2ኛው ነው። ቀደም ብሎ የጀርመኑ የእግር ኳስ ፍልሚያ ቡንደስሊጋ ጨዋታዎችን ወደ ሜዳ መልሷል።
የዛሬው የጋቢና ቪኦኤ ጉዟችንን በዚሁ አጠናቀቅን። ከመሰናዶው አርታኢ ትዝታ በላቸው፣ አቀናባሪ ኤልያስ አስማረ፣ እንዲሁም ዜናውን ያቀረበችላችሁ ኤደን ገረመው ጋር በመሆን ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩኝ። በፌስቡክ ገጻችን አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ጋቢና ቪኦኤ፣ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።
Tonen radone vio